ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ቋድማችቻችን። ዛሬ ሐሙስ መጋቢት 7 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
በንዲቦል ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ መጋቢት 7 ቀን 1199 ቀናት አለፋቸው።
ሰቆቃ ያልቃ እንበል እስከ መቼ?
ኮሎኔሉ የመለስ ወልድ ነው። በፋኖና በኢትዮጵያ ላይ ከወያኔ አብሮ ሊነሳ መፈለጉም በደም አማራው ያስመለሰውን መሬት መልሶ ለወያኔ ሊሰጥ መስማማቱና በቅርብም ለአሜሪካ የውጭ ጉዳይ ሚኒስቴር ይህንኑ ቃል መግባቱ በአሜሪካ ያሉ ተቃዋሚዎችን አሳርፉልን ልመና በቂ መሰከር ነው። በቡሃላይ ቆረቆር በሚል ርዕስ ለዕለቱ የቀረበ የፍኖተ ዲሞክራሲ ሐተታ ነው። ከዜናው ተከትሎ ይቀርባል። በማስከተልም የጨብጨባ ፖለቲካ በሚል ርዕስ የቀረበ ሐተታ፣ በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በ2002 ዓመተ ምህረት ምርጫን አስመልክቶ አውጥቶት የነበረውን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። የአሜሪካው የውጭ ጉዳይ ኃላፊ አንቶኒ ብሊንከን በኢትዮጵያ ያደረጉት ጉብኝት ሙሉ በሙሉ ወያኔን የሚደግፍና የሚታደግ መሆኑን የፖለቲካ ታዛቢዎች ገለጹ። በጉብኝቱ አድሚኒስትሩ ከአገዛዙና ከአሸባሪው የወያኔ ተወካዮች ጋር ተነጋግረዋል። ወያኔ በመቀሌ ከተመታና መሪዎቹ ከተገደሉ በኋላ በወሎና በሰሜን ጎንደር አማራውንና አፋሩን በግፍ እየገደለና ያፈናቀለ ደሴ አካባቢ ሲደርስ የአሜሪካና የአውሮፓ ጋዜጦች ወያኔን እያደነቁ አዲስ አበባ ሊስ አታት ቀረው እያሉ ይለፍፉ እንደነበር አይዘነጋም። የአሜሪካ የውጭ ጉዳይ መስሪያ ቤት አሜሪካውያን ወደ ኢትዮጵያ እንዳይጓዙ ከማስጠንቀቁ በተጨማሪ በኢትዮጵያ የነበሩ ዜጎቹ አብዛኛዎቹ ትውልደ ኢትዮጵያውያን በአስቸኳይ እንዲመለሱ ማስፈራራቱም ይታወሳል። ይህ በአሜሪካ ይደገፍና ይጠበቅ የነበረው ወያኔን ስልጣን የመመለስ ሴራም ከሽፎ ወያኔም ከያዘው የወሎና የአፋር መሬት በፋኖና በህዝቡ ተዋርዶ ሲባረር በወቅቱ ላፈናቀላቸው በግፍ ለከተላቸውና ላስገድዶ መድፈር ወንጀሉ ማናቸውም ምዕራባውያን ትንፍሽ አላሉም። የአሜሪካው የውጭ ጉዳይ ሚኒስትር አሜሪካ 331 ሚሊዮን ዶላር የሰብአዊ እርዳታ እንደምትሰጥና 12 ሚሊዮኑ ከውጭ ጉዳይ መስሪያ ቤቱ የቀረው 319 ሚሊዮኑ ደግሞ በሳማንታ ፓወር የበላይነት በሚመራው USAID ተብሎ በሚጠራው የአሜሪካ ዓለም አቀፍ የእርዳታ ኤጀንሲ በኩል ነው ተብሏል። USAID በዓለም የቀለም አብዮት ተደረገባቸው በተባሉ አገሮች ሁሉ የመንግስት ለውጥ በማድረግ ተሳትፎ ያለው መስሪያ ቤት ነው። ወያኔም በአሜሪካ በኩል ጥቅሙ እየቀነሰ ሲሄድ ሬጂም ቼንጅ በሚባለው የአሜሪካ ፖሊሲ ከስልጣን መወገዱና የኮሎኔሉ አገዛዝ መተካቱ ይታወቃል። አሜሪካና የአውሮፓ ህብረት አሁንም እንደገና በጸረ ኢትዮጵያ ፖሊሲያቸው ወያኔን መደገፋቸው ለሀገራችን ያላቸውን አይን ያወጣ ጥላቻ ቁልጭ አድርጎ የሚያሳይ ነው። በእርዳታ ተሰጠ የተባለውን ሚሊዮንም እሱም ከተገኘ በልጽግና ተብየው የባለጌዎች ጥርቅምና አሸባሪዎቹ ወያኔዎች ዘርፈው እንደሚካፈሉት ምንም ጥርጥር የለውም።
ከመከላከያ ፍላጎት ውጭ በአገዛዙና በወያኔ ሴራ ሰራዊቱ ከተጋይና ከወልቃይት እንዲወጣ ተደረገ። ስምምነት ባሉት መሰረት የመከላከያ ሰራዊቱ የትግራይ አካባቢዎችንም መቆጣጠር ነበረበት። የሳውን ቀርቶ ከትግራይና ከወልቃይት ጠገዴ አካባቢ ሰራዊቱ እንዲወጣ እየተደረገ ነው። ህዝብ የጥላትን ከፍተኛ የወረራ ዝግጅት በየቀኑ ስለሚታዘብ ከአካባቢው ሰራዊት ሊጨመር እንጂ ሊቀነስ አይገባም በማለት ከህዝብ ተደጋጋሚ አቤቱታ እየቀረበ ነው። የመከላከያ መኮንኖች ሳይቀሩ የወያኔ የወረራ እንቅስቃሴ ስለሚያውቁት ሰራዊት መቀነስ እንደሌለበት አመላክተዋል። ሆኖም የኮሬሉ ውሳኔ ሰራዊቱ ከወልቃይት ጠገዴና ከሰሜን ጎንደር እንዲወጣ በማድረግ ሴራውን በቀደም ተከተል እየተገበረ ይገኛል። ይህ እጅግ አደገኛ ነገር ወያኔ እድል ተሰጥቶት ሌላ ወረራ እንዲፈጽም የተመቻቸ ነው። ቀጣዩ ግጭት አገርም እንዲፈርስ የሚያደርግ እብደት ተብሎ ሊገለጽ የሚችል ታሪካዊ ስህተት መሆኑንም የአካባቢ ነዋሪዎች ገልጸዋል። መታወቅ ያለበት ሰራዊቱ ከትግራይም ሆነ ከአማራ መውጣት ተቃውሞ ነበር። ይህ ውሳኔ አሜሪካን ለማስደሰት ሲባል በቀጥረኛው አገዛዝ እየተደረገ ነው። የኢትዮጵያ መከላከያ ሰራዊት ህዝብን ከጥቃት የመከላከል ግዴታ ያለበት ቢሆንም ይህ እንዲሆን ደግሞ በግዳጅ እንዲወጡ ሲደረጉ መከላከያ ሰራዊት ግን ሙሉ በሙሉ ጉዳዩን እንደተቃወመው ለመገንዘብ ተችሏል። እንዲፈጠር የተፈለገው ሌላ ጦርነት አገር ያፈርሳል እንጂ የአማራ ህዝብ የራሱን ወገን አሳልፎ የሚሰጥበት ሁኔታም አይኖርም ሲሉ የሰቲት ሆመራ አካባቢ ነዋሪዎችን ጠቁመውናል። ወያኔ በኮረም አካባቢ ሰፊ የጦርነት ዝግጅት እያደረገ መሆኑ ታወቀ። ወያኔ ከኮረም 10 ኪሎ ሜትር ርቀት ላይ ከፍተኛ የጦርነት ዝግጅት እያደረገ መሆኑን የአካባቢው ነዋሪዎች ገልጸዋል። ሁለቱም ኦሬድ ኦነግ ብልጽግናና ወያኔ እየተናበቡ የአማራን ህዝብ ማዋከብና ኢትዮጵያን ለማፍረስ ተቀናጅተው አጀንዳ እየሰጡ ነው። የዘር ማጥፋቱ መንግስታዊ መር በሆነ መልኩ እየተካሄደ እንደሆነ ኦዴድም በግልጽ ተናገረ። ከአዲስ አበባ ጭምር ቤታቸው እየፈረሰ እየተፈናቀሉ ያሉት ንጹሃንና እንደባይተዋር አይቶ ይውጡልን እየተባሉ የሚገፉ አካላትም ቅሬታቸውን አጠናክረው ቀጥለዋል። ጠባቦቹ ንጹሃንን በዚህ መልክ ማሳደድን በአደባባይ በድልነት እንደ ድል እንደተጎናጸፉና ጀብድ እንደፈጸሙ እንደ ትልቅ ነገር እያነሱት ተስተውሏል። በአዴን ከኦሮሞ የተፈናቀሉት ይመለሳሉ የሚል ፕሮፓጋንዳ ሲሰጥ፣ ኦዴድ ደግሞ ከአዲስ አበባ ያፈናቅላል። ተፈናቃይ ሊመለስ እንደማይችል እየታወቀ በስብሰባ የሚሉትን ይዞ ለህዝብ ከማድረስ አቋም መያዙ የሚያዋጣ ይሆናል የሚል መልእክት ተላልፏል። ንጹሃንን ያፈናቀሉ አካባቢ ተፈናቃይ ከመቀበል ውጪ ሌላ ስራ እንዳይኖረው ሲያደርጉ ዝም ብሎ ማየት እንደ ህዝብ ትልቅ ኪሳራ ውስጥ የሚከት ታሪካዊ ስህተት ነው። ከዚህ በላይ ህዝብ በይፋ ሊዘመትበትም ስለማይገባ መላው ኢትዮጵያውያን ለራሱ መብት በመታገል አገዛዙን ከነግብረ አበሮቹ መታገል እንደሚገባውም ታውቋል። ተጨማሪ 200 ሺህ ኪዩቢክ ውሃ በቀን ማቅረብ ካልተቻለ በአዲስ አበባ ከባድ የውሃ እጥረት ያጋጥማል ተባለ። በአዲስ አበባ ከተማ እያጋጠመ ያለውን የውሃ ችግር ለመቅረፍ አዳዲስ የውሃ ጉድጓዶችን ለመቆፈር ቢፈለግም መሬት ማግኘት እንዳልተቻለ ተገልጿል። በጀት ጠባብ ተረኞች እየተቀረመቷት ያለች ኢትዮጵያ ለውሃ የሚሆን ቦታ አጥታ ህዝቦቿ በውሃ ጥም እየተሰቃዩ ነው። በተለይ ትልቅ የውሃ አቅም እንዳለው ተለይቶ የነበረው የጀሞና የፉሪ አካባቢዎች በከተማ ግንባታና በቆሻሻ መድፊያነት በመያዛቸው ትልቅ እንቅፋት መሆኑን እንደማሳያ ሆኗል። መዲናዋ በቀን 1.2 ሚሊዮን ኪዩቢክ ሜትር ውሃ የሚያስፈልጋት ሲሆን አሁን ያለው የማቅረብ አቅም ግን 725000 ኪዩቢክ ሜትር ብቻ ነው። በሚቀጥሉት ጥቂት አመታት ውስጥ ተጨማሪ 200000 ኪዩቢክ ሜትር ውሃ በቀን ማቅረብ ካልተቻለ ከተማዋ ከባድ የውሃ እጥረት እንደሚያጋጥማት ተጠቅሷል። ቀኑና ወራቱ ለተጠቃሚው የአዲስ አበባ ህዝብ ባይገለጽም የውሃ ታሪፍ በሶስት እጥፍ መጨመሩም ተጠቁሟል። በደራ አማራዎች ላይ ተኩስ መከፈቱ ተገለጸ። በሸዋደራና አካባቢው በሚኖሩ የአማራ ተወላጆች ላይ የኦነግ ኃይሎች ተኩስ መክፈታቸውን ነዋሪዎች ተናግረዋል። በአካባቢው ተደጋጋሚ ጥቃት ሲዘነዘር የኦህዴድ ምላሽ መስጠት ባለመቻሉ ተማራች ላይ ድጋሜ ተኩስ እንደተከፈተ ታውቋል። አሸባሪው ኦነግ በአጣዬና በአካባቢዋ ጥቃት ለመፈጸም ሰፊ እንቅስቃሴ እያደረገ ነው። ደዋ ሀረዋ፣ ጀሌ ጥሙጋ፣ ደዋ ጨፋና አርጡማ ፋርሲ በሚገኙ ልዩ ዞን ወረዳዎች ስልጣን እየተሰጠ እንደሚገኝ ተሰምቷል። አሸባሪው ኦነግ በኤፍራታና ግደም ወረዳ ትላንት አመሻሽ ላይ ተኩስ ከፍቶ እንደነበረ የአካባቢው ነዋሪዎች ጠቁመውናል። ከዚህ ጋር ተያይዞ ህዝብ አካባቢውን በንቃት እንዲከታተል በርካታ ምንጮች ጥሪ አድርገዋል። በጊዳ አያና የአንድ ወዴ ቀበሌ ነዋሪዎች ህይወታችንን አትርፉልን በማለት ተማጽነው ናቸው። በምስራቅ ወለጋ ዞን ጊዳ አያና ወረዳ በአንድ ወዴ ዲቾ ቀበሌ የቀበሌው ነዋሪ የሆኑ የእድሜ ባለጸጋ አርፈው በአካባቢው የነበረ ማህበረሰብ በለቅሶ ቦታ በድንኳን ውስጥ እንደተቀመጠ ተኩስ እንደተከፈተባቸው በአካባቢው ያሉ ምንጮች ገልጸዋል። ተኩስ የተከፈተብን መጋቢት 6 2015 ዓ.ም ተመረጠ ከቀኑ 8 ሰዓት አካባቢ ነው ያሉት ምንጮች የተኩስን ድምጽ ሰምተን ስንወጣ በበርካታ መኪና የተጫነና የመከላከያ ሰራዊት ዩኒፎርም የለበሰ ታጣቂ ኃይል የጥይት በረዶ አዋረደብን ስለማለታቸው አስታውቋል። መጋቢት 7 በሰላም ጉዳይ ውይይት ለማድረግ አንድ ከካድሬ ጋር ተነጋግረው ህዝቡን ሰብስበው የተጠባበቀ ባለበት ሰዓት ተኩስ ተከፍቶብናል ብለዋል። ማሮቹ በበኩላቸው በተረጋጋሚ ጊዜ سنገደል ኖራን አሁንም ስቃያችን አላበቃም በከፍተኛ ጭንቀት ውስጥ ነን እንዳንወጣ መንገድ ተዘግቶብናል ህይወታችንን ታደጉልን ሲሉ የተማጽኖ ድምጻቸውን አሰምተዋል። የእለቱ ዜና በዚያ በቃ።
ይበለው አንድ የሚጠላን አንድ የሚወድ ይበለው የልፍኛ ሰሮች ይበለው ሲተቋቁሱ ይበለው ጋሻ ጃግሬዎች ይበለው ሲተቋቁሱ ይበለው መሶገዳጆች ይበለው ወዴት ደረሱ ይበለው ይወለድና ይበለው ከፍንከፉ ይበለው ጋን ይሸከማል ይበለው ከነደግፉ ይበለው አትነቃቁት ይበለው አትጋቡተው ይበለው ይከብዳልና ይበለው ጠያቂ ሳለው ይበለው ከሳ ተቆረ ይበለው ብለው ቢደቁ ይበለው ያመረረደት ይበለው አይማለዱት ይበለው ሰው ቢበድዱ ይበለው ከምሴት ላቸው ይበለው ከእጁ ቢወድዱ ይበለው ተራ ዋንጫ ነው ይበለው ሰው ቢበድዱ ከምሴት ላቸው ይበለው ከእጁ ሲወድዱ ተራ ዋንጫ ነው
የሐሙስ መጋቢት 7 ቀን 2015 ዓመተ ምህረት የፍኖተ ዲሞክራሲ ሀተታ በቡሃላይ ቆረቆር ዶፉ አላቆምም ሊቆም ነው ለማለትም እድል አልሰጠን። ኮሎኔሉ ለስልጣን ከበቃስ ከዛሬ አብዶ ሲቀባጥር ለቋል አሁንስ ሲባል እሱም ሆነ አሳዛኝ ጭፍሮቹ ኢትዮጵያን የምትታል ታሪካዊ አገር ላይ ሰፍረው ሲባልጉና ሲጨፍሩ ለማየት ተገደናል። አሜሪካ ጸረ ኢትዮጵያ የውጭ ጉዳይ ኃላፊዋን ልካ ፋኖን ለፍርድ አቅርበህ ቅጣን እዝ ሰጣለች። የማይካድራ አራጅ ወያኔዎች ግን ባስቸኳይ ለፍርድ ይቀርቡ ስትል አልተደመጠችም። የሚያንገበግባቸው የተፈጀው አማራ አይደለም፣ ነፍሰ ገዳዩ ወያኔ ወዳጃቸው ነው። ወያኔዎች በግለሰብ ደረጃ ከአሜሪካ ባለስልጣኖች ጋር ተዛምደዋል፣ ተቃቅፈዋል። ይያደር መሰረቱ እየተናደ በመምጣቱ የፍጅት አባወራ ሆኖ አማራውም ኦሮሞውም ትግሬውም አፋሩም ደቡቡም ሁሉም በጅምላ በጣም ስለጠላው ኮሎኔሉ የሚደርተው እንኳን ድጋፍ ቢጤ አጥቷል። ከፊቱ ሲነግስ ሳይሆን የሚታየው ወዳጆቹ አዋርደው ሲሸኙት ወይም ህዝብ አምጾ ሲያጠፋው ብቻ ነው። ከወደ አፍሪካ አገሮች የሚነፍሰውም የመፈንቅል ወሬ ዜና እንብዛም አያበረታታውም። ይበንዲ እንዳለ ባዕድ ጠላቶቻችን አሁንም ተስፋቸውና ስምሮታቸው ወያኔን በስልጣን መመለስ ነው፣ ቁስሉን አክሞ ማዳን ነው። ከሻቢያ ጋር ግጭታቸው ይህ ነው። ፋኖ ካልጠፋም ኢትዮጵያ በእግራችን ስር የማድረግ እቅዳችን አይሳካም ስለሚሉ ጸረ ፋኖውን ዘመቻ ሙሉ ድጋፍ ይሰጣሉ። የፋኖውን ኃይል ለማዳከምም ያላቸው አንዱ መሳሪያ በባዕድ አገር በተለይም በአሜሪካ ያሉትን ትውልድ አማራ ቀጥረኞቻቸውን ማንቀሳቀስና ወደ ህዝብ ጎራ አስገብቶ ሻጥርን መተግበር ነው። ራሳቸውን ያጋለጡ ቀጥረኞቻቸው አሉ። ሚስጥር ሆነው የቆዩ ደግሞ አንገት ቀና አድርገዋል። ዶላሩ እየፈሰሰም ነው። የተነቀባቸው ካህዲዎችም ለኮሎኔሉ ለወያኔም በየሰልፋቸው በደጋፊነት ተሰማርተዋል። ይቅርታ ሳይሰጣቸው ከህዝብ ጎራ ደብለቅ ብለው አዛኝ ቅቢያንጓች እንዲሉ ተቆርቋሪ መስለው የህዝብን ትግል ያደባዩ ታጋይና ትግሉን ሊያስጠቁ የከፋፋይ ዘመቻቸውን በስልት አጧጥፈዋል። እነዚህ መሰሪዎችን በጊዜ ማጋለጥና ማንጓለል ወሳኝ ግዳጅ ነው። ለድል አስፈላጊ የሆነው የታጋዩ ጎራ ህብረትና አንድነት ገና እውን ሆኖ እየታየም አይደለም። በዚህ መስክ ኢሃፓ ደግሞ እና ብር ጥሪን ማሰማት ብቻ ሳይሆን በተጨባጭ እውን ለማድረግም ሲጥር ቆይቷል። በኢሃፓ ላይ እርኩስ ዘመቻቸው መብዛቱ በጃዙር በቂ ምስክር ነው። ታሪክን ማገናዘቡና ሀቅን መረዳት መቀበል ያቃታቸው ግን ያልነበሩና የሆነውን የማያውቁ መድረክ ሲደርሱ ምላሳቸውን የሚያንቀሳቀሱት ድርጅቱን በመወንጀል መሆኑንም ታዝበናል። አድሃሪና ጸረ ህዝብ አገዛዞች በተርታና በተረገመ ትጋት ኢትዮጵያ ላይ ያደረሱትን ጉዳት ለሀገር ለህዝብ ሲል ለጋ ህይወቱን የሰጠውን ትውልድ ተጠያቂና ኃላፊ ለማድረግ የጨረባ ጫጫታቸውን ይሰዳሉ። ታሪክ ግን ሀቅ ግን ውሎ አድሮ አቸናፊ ነውና ማን ወንጀለኛ፣ ማን ለሻቢያ እንዳደረ፣ ማን ለኢትዮጵያ እንደሞተላት፣ ማንስ እንደገደላት በሂደትና በተጨባጭ ግልጽ ሆኗል። አወቅን ብለው በግልቡ የሚንጫጩት በጊዜ ስህተታቸውን ተገንዝበው ታሪክን ቢያጤኑ ሀቅን ቢገነዘቡ መልካም ይሆናል። በአገራችን የተሳካ ትግልን ወደ ድል ለማድረስ የተመክሮ ባለጸጋ የሆነው ኢሃፓን ከጎን አሰልፎ መታገል እንጂ ራሳቸውን ብልጽግና ከሚሉ ጸረ ኢትዮጵያ ስር መለጠፉ የሚጠቅም አይሆንም። አዝማሪው ሁሉንም አይተናል። ትላንት ዛሬ አይደለም ምን ያስገርመናል ብሎም ነበር። አምባገነኖች ድግግሞች ናቸው። የደርጉ ከወያኔ የዛሬው ደግሞ ከሁሉም ይመሳሰላል። ስተታቸውን ይወራረሳሉ። ውላቸውን ላየውና ለተገነዘበው ልዩነታቸው ረቂቅ አይደለም። ኦነግ ሸኔ፣ ወያኔ ኮሎኔሉና አገዛዙ አንድ ነው። ትብታቸው አልተቆረጠም። ልዩነን አንድ አይደለንም ባሉ ማግስት መልካቸው አስቀይሞና አንድ ሆኖ ድርጊታቸውን በጋራ ጠንብቶ እናየዋለን። ኮሎኔሉ የመለስ ወልድ ነው። በፋኖና በኢትዮጵያ ላይ ከወያኔ አብሮ ሊነሳ መፈለጉም በደም አማራው ያስመለሰውን መሬት መልሶ ለወያኔ ሊሰጥ መስማማቱና በቅርብም ለአሜሪካ የውጭ ጉዳይ ሚኒስቴር ይህንኑ ቃል መግባቱ በአሜሪካ ያሉ ተቃዋሚዎችን አሳርፉልን ልመና በቂ ምስክር ነው። ስልቻ ቀልቀሎ እንዲሉ የህዝብን ቁጣ የኮሎኔሉ አገዛዝ እነሽመልስ ደመቀና የአማራ ብልጽግና ቡትቶች ሊቋቋሙት የሚችሉ አይደሉም። ከጊዜ ወደ ጊዜ የተደናበሩት ዘረኞች የጥፋት ላይ ጥፋት እየከመሩ ሃይማኖትን ሳይቀር ሊያጠቁ ሰርቶ አደሩን ህዝብ መከራ ሊያበዙበት በእብሪት ተነስተዋልና ከህዝብ ጋር ያላቸው ዋናና አብይ ቅራኔ ሊረግብ የሚችል አይደለም። ህዝብ ከስርዓቱ ጋር ወደ መጨረሻው ፍርሚያ ቅጥር ገብቷል። የጊዜ ጉዳይ እንጂ ይህ የዘረኞች አገዛዝ ትቢያ ይሆናል። ዋጋ ያስከፍለናል። ህዝብና አገርን ይጎዳል። ግን በተባበረ ክንድ እንደምናደባየው ምንም ጥርጥር የለውም። ኮሎኔሉም ግፉ ጠልፎት እዚሁ ግፍ በሰራበት ምድር የመሰሉን ሙሶሊኒን ዕጣ ተቀባይ ሊሆንም ይችላል። ያድርገው እንበል። ድል ለኢትዮጵያ ህዝብ። አገራድን ትግል ዘረኝነት ይውደም።
የጭብጨባ ፖለቲካ ታሪክ እንደሚያቀርበው ሮማውያን የቀድሞ ጣሊያኖች ኔሮ የሚባል ንጉስ ነበራቸው። ጨካኝና ቀዋስ ሮማ ከተማ በራሱ ትእዛዝ ተለኩሳ ስትቃጠል ኔሮ ክራሩን ይዞ ዘፈኑን ያቀልጠው ነበር ተብሏል። አንዳንድ ገዢዎችና አምባገነኖች ከተጨባጭ ሁኔታው ጋር ተጣልተው አገር በመከራ ስትጠበስ አለፈላት ብለው ይባርቃሉ። የዘንድሮውሽም ኢትዮጵያ ወደ ጥፋት እየተወረወረች ህዝብ እየተፈጀ የሀገር አንድነት እየተሸረሸረ መሆኑን ገና የተረዳው አይመስልም። የተራበውን ጭብጨባ እስካገኘ ድረስም የባጤ ቆጡን መቀበጣጠሩ ብልህ ፖለቲካ መስረት ሲተራመስ ራሱን ለትዝብት ሲያጋልጥ የለመደባቸው አወዳሽ አድርባዮች እያጨበጨቡ ገደል ሲከቱት እያየንም ነው። ሹሙም ለውድቀት እጩ የሚያደርገው ውስጣዊ ራስ ወዳድ ያለውና አመት ሳይሞላም አያያዙ ቀውስ ወላጅ መሆኑን እኛ ብቻ ሳንሆን ለስልጣን ያበቁትም ዛሬ ተረድተውታል። የጭብጨባ ፖለቲካ በደርግ ጊዜ የራሱ ትርጉም ነበረው። የደርግ ባለስልጣኖች እጅግ ያለ ዲስኩርስ ይሰለቻቸው ጭብጨባ በማብዛት እና ተናጋሪውን በማቋረጥ ንግግሩን እንዲያሳጥር ያደርግ ነበር። ጭብጨባ ድጋፍ ሳይሆን የበቃ ብልክት ነበር ማለትም እንችላለን። ሽኝት በጭብጨባ በደርግ ጊዜ ያው ግራ እጃን ስቶ ሁሉንም መቃወም የግድ ነበር። ፕራዝነተቆቹ ሶሻሊዝምን ከመሰረታዊ ስርዓት ለውጥ ሳይሆን ተራና ጨካኝ አምባገነንነትና ማጠየቂያን ማጀቢያ አድርገውት ነበር። ግብዙ ኮሎኔልም እንደዛሬው የወያኔ ኮሎኔል በራሱ የህልም ዓለም ገብቶ የሰርቶ አደሩ ብልጽግና እውን ሆነ አስደነቀ ሲልም ከርሞ ነበር። ጭብጨባ ያከስራል፣ ጭብጨባ ያሰክራል። አምባገነኖች ደግሞ ጭብጨባውን ራሳቸው ቢያዙም ቢያሰናብትም ሲሰሙት ደስ ይላቸዋል፣ ሲገለፍጡና ሲጀነኑ እናያቸዋለን። ሁኔታው ከንቱ መሆኑን የሚረዱት ክፉ ቀን ሲመጣ ነው። አለው ያለው ድጋፍ ሲተን፣ አያመዝሩት እንደበላሩት ሲደመጥ፣ ብርክ ሲይዝ፣ ከወያኔ ቅሌትና መፍረክረክ ራሱ ብዙ ትምህርት መቅሰም ይቻላል። ለአመታት ፈንተን ወያኔን የታገልነውን ዝም አሰኝተው ከኛ በላይ ጸረ ወያኔ ለአፈር የሚሉ እስከ ትላንት ከወያኔ ተለጥፈው የነበሩ ፈልተውብናል። የሹሙ ዋና ደጋፊዎችም ሆነዋል። በተፈጠረው ግርግር የጸኑ ጸረወያኔ አንዳንዶቹ ማስተውት ጸረ ትግራይ መስለው ቀርበው በሽሙ ዙሪያ በማጨብጨብ ለሽሙ ድጋፋቸው ምክንያት ራሱ ጸረወያኔ ስለወለደንና ወያኔን ስላስወገደ ነው ሲሉ ማልመጣናል። ጭብጨባ ታማኝነታቸውን ገላጭ መስላቸዋል። በጭብጨባም የትላንት ታሪካቸውን የሚሰርዙ ይመስላቸዋል። ያደርባዎችና አስመሳዎች መሳሪያ ነው ጭብጨባ። ባለፈው ሰሞን የጭብጨባ ፖለቲካ ከንቱነትን ለመገንዘብ ቢያንስ ሁለት ድሎች አግኝተናል። አንደኛው የወያኔው ቆጶስ ወሮ በላው ስብሐት ነጋ ተጻራሪ ያለውን ሐሳብ ለማስቆም በጭብጨባ ጀምሮ ሌላ አወዳሾች ተከትለውት ተናጋሪውን አፍ ሊያዘጋ መቻሉ ነው። በመቀሌ ነው ይቅሌት ከዚህ ወራዳ ሽማግሌ ታየው። ጭብጨባ የንግግርና የሐሳብ ገለጻ መብትን ለማፈን ማለት ነው። የስብሐት የወያኔ ጭብጨባ ማለት ነው። ሁሉም ነገር ለአፈና። የሽወታ ጭብጨባም አለ። ወያኔ በዚህም የተካነ ነው። አለቃቸው መለስ ሲሞት ስንቶቹን አስጨፍጭቧል ሳይሆን አስለቅሷል። ለቅሶው የሽወዳ ነበር። ባደርባዎቹ በኩል የሚመለከታቸው በአጭር ጊዜ በለቅሶ ራሳቸውን ያዋረዱትና ያጋለጡት ደግሞ ዛሬ ግልብጥ ብለው የሽሙ አጨብጫቢ ሆነዋል። ለሽሙ ራሱ በአዳን የሰጡትና እየሰጡትም ያለው ሙገሳና ጭብጨባ ምክንያቱ ምስጢር አይደለም። ጉዞው ወደ ባሰ ቀውስ መሆኑን እያወቁ ተቃራኒውን ያወቃሉ። የተያዘው ሂደት ስለከሸፈም ለሽሙ እያጨበጨቡ የያዘው አልሰራ ያለው ቢሆንም አሁንም ሀቀኛ የሀገር ኃይሎች ይጀመር ሲሉት የነበረውን የሽግግር ሂደት የተቀበሉ አስመስለው ሽሙን እንደ አሸጋጋሪ ሊያቀርቡና ሊያሻሽጡም እየጣሩ ናቸው። የግለሰብ ሆነ የሆነ ቡድን ፍጹም ስልጣንን በመቃወም ስንት ደም ፈሶ ተመልሰው ይህንኑ በአዲስ መልክ ሊያስቀጥሉ እያጨበጨቡ ያሉ ናቸው ብንል ስህተት አይሆንም። ሹሙም ደጋፊዎቹም ቀውጢ ቀድ እየመጣባቸው ለመሆኑ ይህ እውነታ ምስክር ነው። ሁለተኛው የከንቱ ጭብጨባ ምሳሌ ደግሞ ሰሞኑን ሹሙ የተናገረውና የተከሰተው የሞቀ ጭብጨባ ነው። ባለው ተጨባጭ ሁኔታ ወሮ በላ ቡድኖች የድርጅት አርማና ባንዲራ አንግበው በንጹህ ህዝብ ላይ ወንጀል ሲፈጽሙ ከማስጠንቀቂያ ውጭ ምንም ተጨባጭ እርምጃ ሲወስድ አገዛዙ ባለመታየቱ መንግስት የተባለው አገር ወዳድ ኢትዮጵያዊ ወጣቶች ላይ እርምጃ ሲወስድና በተጨባጭ መንግስት አልባ ነን ብንል ስህተት አይደለም ያሉትን ለማስተባበል ሹሙ ሲሞክር የኛ ህዝብ የሚያውቀው መገደል መታሰርና በስየል መሰቃየት ስለሆነ ይህን ስላስቆምንለት መንግስት የለም ይላል ብሎ ሲያላግጥና በውስጥም ህዝብን ሲሰድብ የተሰማው ጭብጨባ ቅልጥ ያለ ነበር። ራሱን በራሱ ሳቅም ሲያጅብ አይተናል። ህዝብ ስቃይ ለምዶ ህግ መንግስት ሲመጣ መንግስት የለም አለ ብሎ ህዝብን ይሳደባል። ይህ ህዝብን የመናቅና የመስደብ ንግግር መነገሩ ላይ በቃ በጭብጨባ መታጀቡ ነው። ይህ የጭብጨባ ፖለቲካ አገር አጠፋ የሚያሰየን። ህዝብ እኮ የወሮ በላ መንጋ በዚህም በዚያም በብሔር ነክ ምክንያት ሲያጠቃቸው ሲፈጃቸው ሰው የሚል መንግስት ባለማየቱ እንጂ ስቃይ ናፍቆት አይደለም። አወቅሽ አወቅሽ ሲሏት መጽሐፍ አጠበች እንደተባለው ሹሙ ከቀን ወደ ቀን እየባሰበት የመጣው የከንቱ አወቅኩ ባይ ልፈፋ ብሂል ከጭብጨባ ጋር ወደ ገደል እየሰደደው መሆኑ ገሃድ ወጥቷል። ህዝብ መንግስት የለም ያለው መንግስት ነኝ ያለው ቡድን ራሱ በብሔር ነክና ሃይማኖት ፍረጃ ሹመቱንም አሰራሩንም ሲያያይዘው በመመልከቱ ነው። ኦነግነን የሚል ወንጀለኞች አማራውንና ሌላውን ሁሉ ሲገድሉና አሳፋሪ ጭካኔ ሲያሳዩ ማንም የሚነካቸው መንግስት ባለመታየቱ ነው። ሰንደቅ ዓላማን ይዘው በሰላም የተሰለፉትን በሺዎች አፍሶ በማጋዝ ድርጊት ላይ ፈጥኖ ሲሰማራ የታዘቡ ኢትዮጵያዊ መንግስት የለም ቢሉ የሚያስገርም አይደለም። ይህን ህዝብ ላይ ታዲያ ጭቆና ናፍቆት ነው መንግስት የለም የሚል ብሎ ማሾፍ ግን አግባብ የሌለው ነው። ከባድ ስህተት። ለዚህ ማጨብጨብ ደግሞ በአንድ በኩል መደንቆርን ሲጠቁም በዋና መልኩ ግን ይህን ያህል ድንቁርናን መገመት ያዳግታልና የአራዳ ፉገራ ብቻ ነው። ሀቁን የመሸፋፈን አዚም የለብንምና የሀገራችን ጉዳይ ነውና አቁን ማቅረብ ኃላፊነትና ግዴታችን ነው። ለዚህ ነው ዝም ባሉ ተደመሩ ለሚሉን አቆይን ነገር ተቀነሱ የምንላቸው። እዝብን በተመለከተ የሹሙ አንደጋገር እብሪት አዘል የሆነው ትላንት ብቻ አይደለም። አንዳንዶች ለመጀመሪያ ጊዜ የሚመችና መልከ መልካም መሪ ብናገኝ ለምን ትጠናወትታላችሁ በሚል ይተችናል። እዝብ መጥቶ ይበጀኛል ብሎ ያስቀመጠው መሪ ወይም ድርጅት ቢኖር ለመቃወም የምንነሳ ባይሆንም በድርጅታዊ አቋማችን መሰረት ደግሞ የመንቀፍም የመቃወምም መብታችንን ማንም ሊገድበው የሚችል አይደለም። በባዕዳን ታሽቶ ህዝባዊ ትግላችንን ባጭር ሊቀጨ መጣን የወያኔ ልጅ ህዝባዊ ለማቀፉ ቀሳስ ቢለን ደግሞ ይገባናል። በተለይም ያለውን መንግስት ምናልባትም የወያኔን የበላይነት የተነሳለትን ግን ያው ወያኔ እንደስራት ላስቀጥጥ የመጣሁ ነኝ እያለን የወያኔን አፍራሽና ጸረ ህዝብ ህጎች ሁሉ ጠብቄ አስቀጥላለሁ እያለን በተጨማሪ ደግሞ ስንቱን ሺህ የፖለቲካ እስረኞች አፍኖ ይዞ እየቀጠለ ህዝብ ወያኔ ኢህአዴግ ይወገድ የሽግግር ሂደት እውን ይሁን ያለውን ተጻሮ በመቆቡና ከሀገራችን ጥቅም ይልቅ የባዕዳንን ጥቅም በማስቀደሙ ይህን ሁሉ እንደሌለ ቆጥረን መንጋ ልንሆንና ለህዝብ የገባነውን ቃል ኪዳን ልንረሳ አልተቻለንም። ለምንስ ይህን ሁሉ አመት ታገልንና የህዝብ ፍላጎት ምላሽ ሳያገኝ ለምንስ ትግላችንን እናቆማለን ብለን ስንጠይቅ የምናገኘው መልስ ግልጽ ነው። ጸረ ወያኔው ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ድል ለኢትዮጵያዊነት።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። ሰላሳ አምስት ቁጥር 6 ግንቦት 2002 ዓመተ ምህረት እውነተኛ ምርጫ በህዝብ ትግል እውን ይሆናል። ወያኔ ስልጣን ላይ ከወጣ ጀምሮ በየአምስት ዓመቱ እየተደጋገመ የሚታየው አሰልቺ የሆነው የምርጫ ትርኢት ዘንድሮም ይበልጥ አሰልቺ በሆነ መንገድ እየታየ ነው። በመጪው ግንቦት 15 ቀን 2002 ዓ.ም ተመረጠ የመጨረሻው ትዕይንት የሚታይበት የምርጫው ድራማ ተውኔቶቹ መታየት ከጀመሩ ጥቂት ቀናት ሆኗቸዋል። የቲያትሩ ዋና ተዋንያን የሆኑና ከ60 በላይ የወያኔ ተለጣፊዎች የሚገኙባቸው 63 ፓርቲዎች ለመወዳደር ተመዝግበዋል ተብሏል። 6938 የሚሆኑ ግለሰቦችም ለፌደራልና ለክልል ምክር ቤት እንደሚወዳደሩ ተገልጿል። ለምርጫው ቲያትር 149.5 ሚሊዮን ብር መመደቡ እንዲሁም ከ43000 በላይ የሆኑ የምርጫ ጣቢያዎችን የሚያስተናግዱ አብዛኛዎቹ የወያኔ አባላት መሆናቸው የተረጋገጠ 220000 በላይ የምርጫ አስፈጻሚዎች መሾማቸው ታውቋል። ተቃዋሚነን ከሚሉ አንዳንድ ድርጅቶች ጋር ወያኔ የምርጫ ስነ ስርዓት ስምምነት ተፈራረምኩ ብሏል። ተወዳዳሪዎች አላማቸውን ለህዝብ የሚያስረዱበት የሚዲያ ወይም የመገናኛ ብዙሃን ሰዓት ተሰጥቷቸዋል ተብሏል። በቴሌቪዥን አማካይነትም በየቀኑ በተለያዩ ርዕሶች ላይ የምርጫ ክርክር ተደረገ ተብሎ ይደለቃል። ተቃዋሚዎች ህዝብ ሰብስበው የመረጡኝ ዘመቻ እንዲያደርጉ ተፈቅዶላቸዋል። ከውጭ ታዛቢዎች ተጋብዘዋል፣ ከውስጥም ተመድበዋል ተብሏል። ተውኔቶቹ በየተራ በየቀኑ እየታዩ ቢሆንም ባለፉት 20 ዓመታት በተደጋጋሚ ታይተው ህዝብን ያሰለቹ በመሆናቸው ተመልካች አላገኙም። ሆያ ሆየውና ዘፈኑም በወያኔ ዙሪያ ሆኖ ብቻ ተወስሎ የቀረ መሆኑ ይታያል። አምባገነን አገዛዞች በየወቅቱ ምርጫ እያሉ የሚያሰለቹን የይስሙላ ምርጫ ባህሪዎቻቸውንና ተግባሮቻቸውን ለመሸፈን የሚጠቀሙበት ዘመናዊ ስልት በመሆኑ ነው። የመንግስቱ ኃይለ ማርያም የምርጫ ቲያትር የነ ኦማር አልበሽር በሱዳንና የነ ሙጋቤም በዚምባብዌ የይስሙላ ምርጫዎች እንደ ምሳሌ የሚጠቀሱ ናቸው። ወያኔም ባለፉት 20 ዓመታት ተደጋጋሚ የይስሙላ ምርጫዎች አካሂዶ የዴሞክራሲያዊነትን ካባ ለመጎናጸፍ ብዙ ባዝኗል። የተካሄዱት የይስሙላ ምርጫዎች ግን ለወያኔ ጭምብል ከመሆን ይልቅ ይበልጥ ምንነቱን ማንነቱን ያጋለጡት ሆነዋል። የደንቆሮ ለቅሶ መልሶ እንዲሉ አሞኘዋለሁ አታልለዋለሁ የሚለው ክፍል ውሸት መሆኑን አውቆ ነቅቶ በሚጠብቅበት ሁኔታ ዘንድሮም አፈልቺ የሆነ የምርጫ ቲያትሩን ለመድገም ላይናታች እያለ ይገኛል። በዲሞክራሲያዊ ስርዓት ህዝብ የስልጣን ባለቤትነቱን የሚያረጋግጠው አንዱ መንገድ በምርጫ መሆኑ አከራካሪ አይደለም። በህብረት ራሱን ለማስተዳደር የወሰነ ህዝብ ጥቅሜን ይጠብቁልኛል፣ ፍላጎቴን ያሟሉልኛል የሚላቸውን ወኪሎች ወደ ስልጣን ሊያወጣ የሚችልበት ብቸኛው መንገድ ምርጫ ነው። ህዝብ ሉዓላዊነቱንና የስልጣን ምንጭነቱን በምርጫ አማካይነት ሊያረጋግጥ የሚችለው ግን በቅድሚያ ነጻነቱ ሲጠበቅለትና መብቱ ሲረጋገጥለት ነው። ህዝብ ነጻነቱን የሚቀዳጀው ከውጭ ኃይል ተጽዕኖ በመላቀቅ ብቻ ሳይሆን የመንግስትን ስልጣን ከተቆጣጠረና ኃይልና ተገን ካደረገ ማንኛውም ወገን ከሚያደርስበት ጭቆና፣ በደል ወይም የኃይል እርምጃም ነጻ ሲሆን ጭምር ነው። መብቱም የሚጠበቅለት መሰረታዊ የሆኑት የንግግር፣ የመሰብሰብ፣ የመንቀሳቀስ፣ የመደራጀት፣ የፈለገውን የመምረጥ፣ የሃይማኖት፣ ተቃውሞን የማሰማት ወዘተ መብቶቹ አለምንም ገደብ ሲከበሩ ነው። ህዝብ በስምምነት ያጸደቀው ህገ መንግስትና ሌሎች የአገሪቷ ህጎች ሁሉ የበላይነታቸው ተረጋግጦ ሲከበሩና ህግን የሚያስከብሩ አካሎች ማለትም የፖሊሱ፣ የጸጥታው፣ የወታደሩና ሌሎች የህግ ተቋማት ነጻና ገለልተኛ በሆነ መንገድ ተደራጅተው ከማንም ግለሰብ ወይንም ቡድን ቁጥጥር ነጻ ሆነው ሲቋቋሙና በገለልተኛነት ለህግ ብቻ ታዛዥ ሆነው ስራቸውን የሚያካሂዱበት ሁኔታ ሲፈጠር የህዝቡ ነጻነት ተከብሯል፣ መብቱም ተረጋግጧል ማለት ይቻላል። ነጻነትና የመብት መረጋገጥ ስልጣን ከያዘ ኃይል ወይም ግለሰብ መልካም ፈቃድ የሚገኙ ወይም በቸርነት የሚለገሱ አይደሉም። የህዝቡ የትግል ውጤት ናቸው እንጂ ህዝቡ በትግሉ በህብረትና በስምምነት እውን የሚያደርጋቸው ማንም ግለሰብ ወይም ቡድን በምንም ጊዜ በኃይልም ሆነ ህግ በማውጣት ሊነጥቃቸው የማይችሉ የማይደፈሩና የማይገሰሱ መሰረታዊ መብቶች ናቸው። ህዝብ ሉዓላዊነቱን አስጠብቆ የስልጣን ባለቤትነቱን በመርጫ ማካይነት እውን ሊያደርግ የሚችለው እነዚህ መሰረታዊ መብቶች ተሟልተው ሲገኙ ብቻ ነው። ስለዚህ ነጻነት፣ መብት፣ ዴሞክራሲና ምርጫ የማይነጣጠሉና የተያያዙ ናቸው። ነጻነት፣ መብትና ዴሞክራሲ በሌሉበት ምርጫ የአምባገነኖች መሸፈኛ ይሆናል እንጂ ህዝብ የስልጣን ባለቤትነቱን እውን የሚያደርግበት መሳሪያ አይሆንም። ምርጫ ከነጻነት፣ ከመብትና ከዴሞክራሲ ውጭ ቃል ከመሆን ያለፈ ትርጉም ሊኖረው አይችልም። አንድ ፓርቲ ወይም ግለሰብ በምርጫ ቢያሸንፍ እንኳ ፖሊሲውን በተግባር ለማዋል የሚያስችለው ዋስትና ካለመኖሩም በላይ በማናቸውም ጊዜ በህዝብ ሳይሆን ኃይልን በሚቆጣጠረው አምባገነን ቡድን ከስልጣን ሊነሳ ይችላል። በሌላ በኩል ምርጫ ብቻውን ነጻነትና ዴሞክራሲ አያመጣም። የዴሞክራሲ መሰረቶች ካልተነከሩ አምባገነኖችና ፋሽስቶች በምርጫ ወደ ስልጣን መጥተው የህዝቡን መብት ሊያፍኑ፣ ነጻነቱን ሊያግዱ ይችላሉ። ሂትለር፣ ሙሶሎኒና ሌሎች አምባገነኖች ወደ ስልጣን የመጡት በምርጫ መሆኑን መገንዘብ ይጠቅማል። ከላይ የተገለጹት መሰረታዊ የህዝብ መብቶቹ ተከብረውና የህዝቡ ነጻነቶች ተጠብቀው እንኳ የተጨበረበረ ምርጫ ሊካሄድ የሚችልበት ሁኔታ ይኖራል። የተሟላ ነጻና ፍትሃዊ የሆነ ምርጫ ለማካሄድ የግድ የምርጫ ውድድር በተስተካከለና በሁሉም በእኩልነት በሚያገለግል ሁኔታ ላይ መገኘት ይኖርበታል። ነጻና ፍትሃዊ ምርጫ ሊካሄድ የሚችለው ለሁሉም ተወዳዳሪዎች በእኩልነትና በገለልተኝነት አገልግሎት የሚሰጥና በአንድ ፓርቲ ሳይሆን በተወዳዳሪዎች ፓርቲዎች የጋራ ውሳኔና ስምምነት የሚቋቋም የምርጫ አስፈጻሚ አካል ሲኖር፣ ለሁሉም ወገን በእኩልነት የሚያገለግል የምርጫ ሕግና የሥነ ሥርዓት አፈጻጸም ደንብ ሲደነገግና በሥራ ላይ ሲውል፣ ሕዝቡ የመምረጥና በምስጢር ድምፅ የመስጠት መብቱ ሲከበር፣ ተወዳዳሪዎች እኩል የሆነ የሚዲያ የመገናኛ ብዙሃን ሰዓት ሲያገኙ፣ ለምረጡኝ እንቅስቃሴው እኩል ወይም ተመጣጣኝ የሆነ ገንዘብና ሌሎች ግልጋሎቶች ሲመደቡ፣ የምርጫ ጣቢያዎች እኩል በሆነ ደረጃ ለሁሉም ሲዳረስ፣ የምርጫ አካሎችም አለ አድሎ በእኩልነት ሁሉንም ተወዳዳሪ ሲያስተናግዱ፣ የጸጥታ ኃይሎች ከማስፈራራትና ከጣልቃ ገብነት ሲቆጠቡ፣ የድምፅ ካርዶች በአግባቡ ሲሰበሰቡና ሲቆጠሩ፣ ነጻና ገለልተኛ የሆኑ ታዛቢዎች አለምንም ገደብ የምርጫውን ሂደት እንዲታዘቡ ሲደረግና የመሳሰሉት ሁኔታዎች ሲሟሉ ነው። አገራችን ውስጥ ሁለቱም ሁኔታዎች የተሟሉ አይደሉም። ህዝብ ነጻነቱን ተገፏል፣ መብቱም የተከበረ አይደለም። የህግ አስከባሪ አካሎችና የመንግስት መጨቆኛ መሳሪያዎች በወያኔው ድርጅት ቁጥጥር ብቻ ሳይሆን በባለቤትነት የተያዙ ናቸው። ወታደሩ፣ የጸጥታው ክፍል፣ የፖሊሱ ኃይል፣ ቢሮክራሲው፣ የግል ወታደራዊ ተቋማት ማለትም ፌዴራል ፖሊስ፣ አግአዚ፣ የቀበሌና የገበሬ ማህበራት ታጣቂዎች፣ የፍርድ ተቋማት ሙሉ በሙሉ በወያኔ ቁጥጥር ስር ውስጥ ነው ያሉት። በወያኔ ቁንጮ ተሹመው በወያኔ ፓርላማ ሹመታቸው ጸድቆ ኃላፊነት የተሰጣቸው የምርጫ አስፈጻሚ ኮሚቴ አባላት የመረጣቸውን ጌታ ብቻ ሲያገለግሉ የቆዩ አሁንም እያገለገሉ ያሉ ናቸው። የምርጫ ህጉ ወያኔን ብቻ እንዲያገለግል ተዘጋጅቶ በስራ ላይ የዋለ ነው። ወትሮም በብዙ ችግርና መከራ ይንቀሳቀስ የነበረ ነጻ ፕሬስና ሚዲያ እስከናካቴው ከታፈነ ዓመታት አልፈዋል። አፋኝ በሆኑ ህጎች አማካይነት የሲቪል ድርጅቶችና ሌሎች ነጻና ገለልተኛ አካሎች ምርጫው ነጻና ፍትሃዊ መሆኑን እንዳይከታተሉና እንዳይታዘቡ ለማድረግ ተሞክሯል። በርካታ ሰላዮች ተቀጥረዋል። የስለላ መሳሪያዎች በየመንገዱ ተተክለዋል። በምርጫ ወቅት የኃይል ተጽዕኖ በሚያደርጉና የአፈና ተግባራትን የሚያከናውኑ ልዩ ልዩ የሆኑ ወታደራዊ ተቋማት ተመስርተው ስራቸውን ለመጀመር እየተጠባበቁ ነው። ይህም ብቻ አይደለም፣ ሌሎች የማስፈራሪያና የመደለያ ስልቶችም በስራ ላይ ውለዋል። በመንግስት መስሪያ ቤቶች፣ በትምህርት ቤቶች፣ በጤና ተቋሞች፣ በፋብሪካዎች፣ በአገልግሎት ሰጪ ድርጅቶች የሚሰሩ ሰራተኞች፣ በየገጠሩ ያሉ አርሶ አደሮች ኢህአዴግን ምረጡ እየተባሉ ቀጥተኛም ሆነ ተዘዋዋሪ ተጽዕኖ ተደርጎባቸዋል። አሁንም እየተደረገባቸው ነው። በሚሊዮን የሚቆጠሩ በግድ የኢህአዴግ ፓርቲ አባል ሆኑ ተብለው ተደርገዋል። ኢህአዴግን ከመረጣችሁ ስራና ሹመት እንዲሁም ገንዘብ ታገኛላችሁ የሚለው መደለያ ለብዙዎቹ ቀርቧል። ባለፈው ምርጫ ማን ለማን እንደመረጠ መረጃ አለን፣ አሁንም ከኢህአዴግ ውጭ የሚመርጥ ወዮለት የሚል ማስፈራሪያ ለተቃዋሚ ደጋፊዎች እንዲደርስ ተደርጓል። ለዚህም ነው እንደ ደርግ ጊዜው ዛሬም የዚህ አካባቢ ተማሪዎች፣ የዚህ አካባቢ ሰራተኞች፣ የዚህ አካባቢ ገበሬዎች ወዘተ ተሰብስበው ኢህአዴግን ለመምረጥ ውሳኔ ያስተላለፉ፣ ማሉ፣ ተገዘቱ የሚል ዜና በተለያዩ ሚዲያዎች መሰማታቸው ብዙዎችን ያላስደነቀው። የግል ምርጫን ለማካሄድ በቡድን ውሳኔ እየተደረገ ነው። በፍርሃት አየር ውስጥ በአፈና ታጅቦ የሚካሄድ ምርጫ የህዝብ ሉዓላዊነትን በተግባር የሚያውል እውነተኛ ምርጫ ሊሆን አይችልም፣ ለይስሙላ የሚደረግና አስመሳይ ምርጫ እንጂ። ሐቁ ሲገለጽ ግን ብዙሃኑ ለምርጫ አልተመዘገበም፣ ወያኔ 29 ሚሊዮን ተመዝግቧል ብሎ ቢዋሽም፣ እንዳለፉት ጊዜያቶች ሁሉ አዳናቂው ቢበዛ፣ የአየር ሞገዱ ቢጨናነቅና ሆይ ሆይ የሚለውም እንደ ጎርፍ ቢጥለቀለቅ፣ የዘንድሮውም የወያኔ ምርጫ ያው ደጋግሞ የታየው አሰልቺ ቧልት መሆኑ ግልጽ ነው። አሸናፊዎቹ የቲያትሩ መሪ ተዋንያን መለስና ፓርቲው መሆናቸው ሳይታለም የተፈታ ነው። በወያኔ አገዛዝ በምንም ተአምር እውነተኛ ምርጫ ሊካሄድ የማይችል መሆኑን ደጋግመን የገለጽነው ነው። አንዳንዶቹ የተበላ ቁብ የሚል ስም የሰጡት መጪው የወያኔ የይስሙላ ምርጫ በወያኔ አሸናፊነት የሚጠናቀቅ መሆኑ ግልጽ ሆኖ ሳለ ከምርጫው አንድ አይነት ቁም ነገር ይገኛል በሚል ህዝብን ለማዘናጋት በውስጥም ሆነ በውጭ ወዲያና ወዲህ የሚሉ ክፍሎች ቁጥራቸው በርካታ መሆናቸው ባያስገርምም፣ ውዥንብሮቹና የማደናገሪያው ዘዴዎቹ አይነታቸው እየተበራከተ መምጣቱ አነጋጋሪ ሆኗል። ደግነቱ በደም ከከፈለው ተመክሮ በመነሳት አብዛኛው ኢትዮጵያ ህዝብ በምርጫው ፍትሐዊነትና ነጻ መሆን ላይ ቅንጣት ታክል እንኳን እምነት የሌለው በመሆኑ በእነዚህ ወገኖች እየተስፋፉ ያሉ አመለካከቶች ህዝብን በማወናበድ በኩል ውጤት አልባ መሆናቸው ከወዲሁ እየታየ ነው። የወያኔ ተለጣፊ የሆኑ ከወያኔ ፍርፋሪ የሚያገኙ ከራሳቸው ጥቅም በስተቀር የህዝብ ጥቅምና ፍላጎት ቅንጣት ታክል የማያሳስባቸው በተደጋጋሚ ምርጫ ውስጥ ገብተው ለወያኔ የዴሞክራሲያዊነት ካባ ሽፋን ሲሰጡ የቆዩ በመሆናቸው ዘንድሮም ይህንኑ ሲደግሙ ቢታዩ ብዙ የሚያስገርም አይደለም። እነዚህ ክፍሎች ምንጊዜም የሚያስቀድሙት የግል ጥቅማቸውንና ምቾታቸውን እንጂ ህዝብን ስላልሆነ በተደጋጋሚ የታየው አቋማቸው ሆነ ድርጊታቸው አስገራሚ ሊሆን አይችልም። እንዲሁም ጥቅማቸውን ብቻ የሚመለከቱ የባዕድ መንግስታትም የኢትዮጵያ ህዝብ መብትና ነጻነት አልባ መሆኑንና ምርጫው የዓለም አቀፍ የምርጫ ሂደት መመዘኛን አለማሟላቱን እያወቁ ለአምባገነኑ የወያኔ አገዛዝ የሞራልና የማቴሪያል ድጋፍ ቢሰጡ፣ የምርጫውን ትክክለኝነት ለማጽደቅ ታዛቢዎች ልከናል ቢሉ የኢትዮጵያን ህዝብ ብዙ የሚያስገርመውና የሚያስደንቀው ከቶ አይደለም። የባዕዳን ኃይሎች በተለይም በምዕራብ ያሉ መንግስታት የእምነታችን ዋልታዎች ናቸው የሚሏቸው የሰብአዊና ዴሞክራሲያዊ መብቶች መጠበቅ፣ የህግ የበላይነት መኖር፣ የነጻና ፍትሐዊ ምርጫ እውን መሆን ወዘተ በሌሎች ሀገሮች ተግባራዊ ሆኑ አልሆኑ ብዙ ሲያስጨንቃቸው አላየንም። በየአካባቢው ላሉት ሁኔታዎች የሚሰጡት መልስና የሚወስዱት እርምጃ ከጥቅማቸው አንጻር ብቻ መሆኑን ከተረዳን ውለን አድረናል። ጥቅማቸውን ለሚያስጠብቁላቸው አምባገነኖች በቢሊዮን የሚቆጠር የገንዘብና የሌሎች ቁሳቁሶች እርዳታና ዲፕሎማሲያዊ ድጋፍ እየሰጡ በስልጣን እንዲቆዩ የሚችሉትን ጥረት ያደርጋሉ። በእነዚህ ሀገሮች ለሚደረጉ የሰብአዊ መብቶች ረገጣዎች አፈናዎች ወይም በመርጫ ወቅት ለሚደረጉ ጭፍን የሆኑ ማጭበርበሮችና ተያይዘው ለሚመጡ ወከባዎችና ግድያዎች ካንገት በላይ የሆኑና ጥርስ የሌላቸው የተቃውሞ መግለጫዎችን ከማውጣት ባሻገር ተጨባጭ እርምጃዎችን ሲወስዱ አልታዩም። በሌላ በኩል እንደነ ዚምባብዌው ሙጋቤ የመሳሰሉትና ለምዕራብ አገሮች ጥቅም ተጣራሪ ናቸው ተብለው የተፈረጁ አምባገነኖች በየአገሮቻቸው ምርጫ አጭበርብረዋል በሚል ወገዛ ብቻ ሳይሆን የኢኮኖሚ ማዕቀብ በማድረግ ሆነ ወታደራዊ እርምጃ ጥቃት ሲቃጡባቸው አስተውለናል። ወያኔን ተረባርበው ወደ ስልጣን ያወጡት ምዕራባውያን ናቸው። በየአመቱ በአማካይ 1 ቢሊዮን ዶላር በመስጠት የተለያዩ ድጋፎችን በማድረግ ስልጣን ላይ እንዲቆይ አድርገውታል። በአንጻሩ ወያኔ የምዕራባውያን ጥቅም አስጠባቂ ነው። ስለሆነም ወያኔ ለሚያደርገው የሰብአዊ መብት ረገጣ፣ የፍትህና የሰብአዊ መብት እጦት ባዕዳን ኃይሎች ያንገት በላይ ጩኸት ቢያሰሙና የወያኔ ምርጫ የይስሙላ መሆኑን እያወቁ ታዛቢ በመላክ ሆነ በሌሎች ተግባሮች ላይ ትብብር ቢያሳዩ የሚያስገርም አይደለም። ሰልፋቸው ከተቃዋሚ ኃይሎች ሆኖ በተአምር ምርጫውን ባሸናፊነት እናጠናቅቃለን የሚሉ የዋሃን ካሉ እነዚህ ወገኖች ማስተላለፍ የምንፈልገው መልእክት እስካሁን ያለፍንበት ችግርና የከፈልነው መስዋዕትነት ትምህርት ሊሰጠን ይገባልና አሁንም ከዚህ እንማር የሚል ነው። ምርጫውን በምንም አይነት መንገድ ማሸነፍ እንደማይቻል በየአደባባዩ እያስረገጡ በአጭር ጊዜም ሆነ በረጅም ጊዜ ከምርጫው ጥሩ ውጤት ማግኘት ይቻላል ለሚሉት ወገኖች ይህ አያዋጣም እንላቸዋለን። በምርጫው ወያኔ ይጋለጥበታል። ወያኔን በዘንድሮ ምርጫ ማሸነፍ ባይቻልም የዛሬ 5 ዓመት ወይም የዛሬ 10 ዓመት የማሸነፉን ሁኔታ ማመቻቸት ይቻላል። ህዝቡን በህቡ ሆነ በይፋ ማደራጀት የሚቻለው በምርጫ መሳተፍ ሲቻል ነው። ህዝቡ መሪ ይፈልጋልና በምርጫ ካልተሳተፉ ህዝቡን መምራት አይቻልም። አብላጫ ድምጽ አግኝተን የመንግስቱን ስልጣን መያዝ ባንችልም በወያኔ ፓርላማ ጥቂት መቀመጫዎችን አግኝተን ወያኔን ልናጋልጥ የምንችልበት ሁኔታ ይኖራል የሚሉት አመለካከቶች ሁሉ ደግነቱ ህዝቡ በራሱ ተመክሮ ስለምርጫው ዋጋ ቢስነት ቀድሞ ሁሉንም ነገር ተገንዝቦ መጥቆ ሄዷል እንጂ አደናጋሪ ሊሆኑ በቻሉ ነበር። በአጭበርባሪነቱ በመሰሪነቱና በፈላጭ ቆራጭነቱ ግልጥጥ ብሎ የወጣ ቡድንን በይስሙላው ምርጫ ተባባሪ በመሆን በምንም አይነት መንገድ በአዲስ መልክ ማጋለጥ እንደሚቻል የኢትዮጵያ ህዝብ ሊረዳው አልቻለም። አጭበርባሪነቱን በሚገባ ለሚያውቀው የኢትዮጵያ ህዝብ የሚያመጣው ፋይዳ የለም። ባዕዳንም እስካሁን የተደረጉት ምርጫዎች ነጻና ፍትሃዊ አለመሆናቸውን እያወቁ ስለሆነ ወያኔን ሲደግፉ የቆዩት የማጋለጡ ጥረት ከባዕዳኑ አንጻር ብዙ የሚፈይደው ነገር የለም። በምርጫ ከተሳተፍ በአሁኑ ምርጫ ባይሳካ እንኳ በሚቀጥሉት 10ና 15 ወይም 20 ዓመታት ማሸነፍ እንችላለን የሚለው የመከራከሪያ ሐሳብ ውሃ የሚቋጥር አይደለም። የወያኔው ቡድን ስልቱን እየለዋወጠና እያሻሻለ በስልጣን ላይ ለመቆየት ይጥራል እንጂ ዝም ብሎ አይቀመጥም። ካለፈው ምርጫ ወዲህ የወያኔ ቡድን በአንድ በኩል ራሱን በስልጣን ለማቆየት በሌላ በኩል ተቃዋሚዎችን ለመከፋፈልና ለማዳከም የወሰዳቸውን እርምጃዎች ሁኔታው በይበልጥ ለዚህ ቡድን አስተማማኝ እየሆነ መምጣቱን አይተናል። በአሁኑ ወቅት ማሸነፍ ካልተቻለ በምን ተአምር የዛሬ 5 10ና 20 ዓመት ማሸነፍ እንደሚቻል ግልጽ አይደለም። ህዝቡ መሪ እንደሚፈልግ ግልጽ ነው። በግንዛቤ መጥቆ ሄዷል። ምን መደረግ እንዳለበትም ያውቃል። አስተባባሪና መሪ ይፈልጋል። የህዝብ መሪ ለመሆን ግን የግድ ባለቀለት ምርጫ ተሳታፊ መሆንን አይጠይቅም። እንዲያውም ለህዝቡ ያልሆነ ተስፋ ለአምባገነኖች ደግሞ የዴሞክራሲያዊነት ሽፋን በመስጠት የህዝቡን ትግል ያዳክማል። በወያኔ ፓርላማ ውስጥ ገብቶ ወያኔን እያጋለጡ ቀስ በቀስ ኃይሉን መሸርሸር የሚለውም የማይጨበጥ ተስፋ ነው። ከወያኔ ፍላጎት ውጭ ተጨባጭ ስራዎች በማይሰራ ፓርላማ ውስጥ ተቃዋሚ ሆኖ መሰየም ወያኔ የሌለውን የቆዳ ቀለም ለራሱ እየሰጠ ከማንኛውም የበለጠ ዴሞክራሲያዊ ነኝ የሚለውን መመጻደቂያ አድርጎ ሲጠቀምበት ታየ እንጂ ሲጋለጥበት ወይም ኃይሉ እየመነመነ ሲመጣ አልታየም። ታዲያ መፍትሄው ምንድን ነው? ህዝቡስ ከዚህ መከራና ስቃይ እንዴት ነው ሊላቀቅ የሚችለው የሚለው ጥያቄ አግባብነት ያለው ስለሆነ በተገቢው መንገድ መመለስ ያለበት ነው። ከዚህ ቀደም ደጋግመን እንደገለጽነው አምባገነን ኃይሎች የዘረጉት ያፈናና የጭቆና ስርዓት ሊወገድ የሚችለው በህዝብ ኃይልና ግፊት ብቻ እንጂ በልመና ወይም እነዚህ አጥፊ ኃይሎች በዘረጉት ወጥመድ ውስጥ ገብቶ በመዋኘት አይደለም። የትግሉ ስልት ሰላማዊና ሰላማዊ ያልሆኑ መንገዶችን ሊከተል የሚችል መሆኑ ግልጽ ሲሆን ከሁለቱ አንደኛውን የመምረጥም ሆነ እንደ ሁኔታ ሁለቱንም አብሮ በማስኬድ የመታገልና ትግሉን ግብ የማድረስ መብት የህዝብ ነው። የትኛውም የትግል ስልት ተመረጠ ትግሉን ለማካሄድም ሆነ በድል ለማጠናቀቅ በቅድሚያ መደራጀትን ይጠይቃል። እስካፍንጫው የታጠቀውንና በባዕዳን ኃይላት እየተረዳ ያለውን አምባገነን ኃይል ታግሎ ማሸነፍ የሚቻለው ህዝቡ ማለቂያ የሌለውን ጉልበቱንና ኃይሉን አስተባብሮ ስልጣኑን በጨበጠው ጸረ ኢትዮጵያ ቡድን ላይ መቶን ሲያሳርፍ ብቻ ነው። ስለሆነም መደራጀት ጊዜና ቦታ የማይጠይቅ የወቅቱ አንገብጋቢ ጥያቄ ነው። በወያኔ የይስሙላ ህግ ተጠቅሞ በይፋ መደራጀት የሚቻል ቢሆንም እዚህ ላይ ክብደት ሰጥተን የምናነሳው በህቡ የመደራጀትን ወይም የትግል ተግባርን በህቡ የማካሄድ ሁኔታን ነው። የአምባገነኑ የጸጥታ ኃይሎች በተጠናከሩበት ወይም ሰላይና ሰርጎ ገቡ በብዛት በሚርመሰመስበት ሁኔታ በይፋ ሳይሆን በህቡ መደራጀቱና ተግባርን በህቡ ማካሄዱ ለትግሉም ሆነ ለውጤቱ አስፈላጊ ነው። በህቡ የተደራጀና ለትግል የቆረጠ ህዝብ ኃይል በልዩ ልዩ ምክንያት የተለያየ ዘዴ ስልት በመጠቀም በስልጣን ላይ ያለውን ኃይል ሊያስወግድ ይችላል። ቀድሞ የሶቪየት ግዛት በነበረችው ክርግስታን በህቡ የተደራጀ ህዝባዊ እንቅስቃሴ የታጠቀን አምባገነን ኃይል ከስልጣን ሲመነግል ለማየት ችለናል። በኔፓልና በምዕራብ አፍሪካ ወዘተ ህዝባዊ እንቅስቃሴዎች አምባገነን ኃይሎችን ሲያርበደብዱም ተመልክተናል። በ1997 ዓ.ም ምርጫ ገንፍሎ የወጣው የህዝብ ቁጣና ምሬት የተደራጀ መልክ ኖሮት ቢሆንና ይህም እንቅስቃሴ ለህዝብ ጥቅም በቆመ የተደራጀ ኃይል ተመርቶ ቢሆን ኖሮ ዛሬ የህዝቡ ትግል ግቡን መጥቶ አምባገነን አገዛዝ ተወግዶ የምናይበት ወቅት ላይ እንሆን ነበር። ህዝብ እንደ ማዕበል ከተነሳ ምንም የሚያግደው ኃይል አይኖርም። በአጋዚ ሆነ በፌዴራል በህወሓት ሆነ በኢህአዴግ ስም እስካፍንጫቸው ታጥቀው አምባገነኑን የሚያገለግሉ ወገኖች የህዝብ ቁጣና እንቅስቃሴ እንደ ማዕበል ገንፍሎ ሲወጣ ሰልፋቸው ከህዝብ ጎን እንደሚሆን አልያም ሽንፈትን እንደሚከናነቡ ምንም ጥርጥር ሊኖር አይችልም። ስለሆነም ተደራጅቶ መታገል አሁንም የወቅቱ አብይ መፈክር ነው። ለህዝብ የቆሙ እውነተኛ ተቃዋሚ ኃይሎች ህዝብን ለትግል ሊያበቃ የሚያስችል ድርጅታዊ ስራና እንቅስቃሴ ማድረግ ይጠበቅባቸዋል። ታጋዩ ህዝብም ሀገሩን ከስቃይ ለማውጣት ትግሉን መርተው ከግብ ሊያደርሱ ይችላሉ የሚላቸውን ድርጅቶች መጥቶ የመቀላቀልና የመታገል ግዴታ አለበት። ያባ ለህዝብ የገባውን ቃል ኪዳን ለአንዲት ደቂቃ እንኳን ሳያጥፍ ከፍተኛ መስዋዕትነትን እየከፈለ በከተማም ሆነ በገጠር ህዝብን እያደራጀና ትግሉን እያፋፋመ ይገኛል። ታጋይ ኃይሎች በድርጅቱ ጥላ ስር ተሰልፈው ህዝባዊውን ትግል እንዲያካሂዱ አሁንም ጥሪውን ያስተላልፋል። ሚስጥራዊነቱ የተነሳ በድርጅቱ ውስጥ መታቀፍ አስቸጋሪ ቢሆን እንኳ ከሚያምኑትና ከሚመስለው ጋር እየመከሩ በመንፈስ ተዘጋጅቶ መጠበቅ የቁርጧ ቀን ዕለት ኃይልን አስተባብሮ ከታጋይ ኃይሎች ጋር ተሰልፎ አምባገነኑን ለማስወገድ ምቹ ሁኔታን መፍጠር ይቻላል። ስለሆነም የሀገር ፍቅር የሚያንገበግበው ሁሉ ዛሬውኑ ተጨባጭ እርምጃ ይውሰድ። መፍትሄው ትግል ብቻ ስለሆነ ተደራጅቶ ይታገል እንላለን። አምባገነንነት ሲወገድ እውነተኛው ምርጫ በህዝብ ትግል እውን ይሆናል። ባገነነ አገዛዝ ህዝብ ትግል ይወገዳል። የኢትዮጵያ ያሸንፋል።